የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት
በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ረቡዕ ህዳር 12 ቀን 2011 ዓ.ም ፕሮግራማችን ጀመረ።
አሶሳ ዩኒቨርሲቲ ውስጥ በተማሪዎች መካከል ግጭት መፈጠሩ ተሰማ።
31 ተማሪዎች ወደ 2 ተማሪዎች ናቸው ወደ ዩኒቨርሲቲው ደመጡት። ሌሎቹ ግን ያው ትንሽ ድብደባ፣ ዱላ፣ ድንጋይ እና የተለያዩ ነገሮች ናቸው። ከዛ ውስጥ ከሌሊቱ 2 ሰዓት ድረስ የሁለት ተማሪዎች ህይወት ነው ያለፈው። አንደኛው ተማሪ ወደ ሌሊት ወደ 9 ሰዓት አካባቢ ነው ህይወቱ ያለፈው። በአጠቃላይ 3 ልጆች ናቸው ያው የሞቱት።
በአሶሳ ዩኒቨርሲቲ በተማሪዎች ግጭት ስለደረሰው ጉዳት ከሆስፒታል ምንጭ ያገኘነውን ነው ያደመጣችሁት። በዕለቱ አብይ ዘገባ ይዘረዘራል።
ዛሬ በሁለተኛው አጋማሽ መደበኛዎቹ ኢትዮጵያውያን በአሜሪካ እንዲሁም ሴቶችና ቤተሰብ ቀርበው ዲሞክራሲ በተግባርም ይደመጣል። መጨረሻ ላይ የዛሬ ህዳር 12ን ህዳር ሲታጠን ምክንያት እናወጋችኋለን።
ሰላም ጤና ይስጥልን አድማጮቻችን፣ እንዴት አምሽታችኋል?
እናስተናግዳችሁ እኔ አዲሱ አበበና
አዳኝ ፍስሐየንን እስከ 4 ሰዓት አብረናችሁ እናመሻለን።
ፕሮግራማችንን ብርሃን ኃይሉ ትመራለች። አሁን ዜና።
የዩናይትድ ስቴትስ የህግ መምሪያና መወሰኛ ምክር ቤቶች የሰብአዊ መብት ኮሚሽን ተባባሪ ሊቀመንበር ቶም ላንቶስ ስለ ኤርትራ ሰብአዊ መብት አያያዝ ለአሜሪካ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ደብዳቤ ጻፉ። የተባበሩት መንግስታት ድርጅት በቅርቡ ከኤርትራ ያነሳው ማዕቀብ ከሰብአዊ መብት መከበር ጋር የተያያዘ እንዲሆን ጠይቀዋል። ፖምፔዮ በደብዳቤያቸው በኤርትራና በኢትዮጵያ መካከል የተደረገውን እርቅ በመልካም እንደሚቀበሉ ገልጸው፣ በኤርትራ ግን የሃይማኖት እምነት ነጻነት፣ የመናገር መብት፣ በአጠቃላይ የፕረስ ነጻነትና የህዝብ መብት እንዲከበር ጠይቀዋል። በኤርትራ ገደብ የሌለው ወታደራዊ አገልግሎት የሚያበቃበት መንገድ እንዲፈለግም ላንቶስ ለፖምፔዮ በላኩት ደብዳቤ ገልጸዋል።
በርካታ ታጣቂዎች ዛሬ በአንዲት የኬንያ የወደብ ከተማ በሰላማዊ ሰዎች ላይ ተኩስ ከፍተው 5 ሰዎች ማቁሰላቸውና አንዲት ጣሊያናዊት የረድኤት ሰራተኛ ማገታቸው ተዘገበ። ጥቃቱ በደረሰ ጥቂት ሰዓታት ውስጥ ወደ ስፍራው ያመሩት የአሜሪካ ድምፅ ዘጋቢ ራኤል ኦምቦር እና የካሜራ ባለሙያዋ አሞጽ ዋንግዋ ከቆሰሉት 3ቱ ሕፃናት መሆናቸውን ጠቅሰው አጠር ያለ ዘገባ አድርሰውናል። አሉላ ከበደ ያቀርበዋል።
4 አንጋቾች ናቸው በኬንያ ለሚንቀሳቀስ አንድ ጣሊያናዊ የረድኤት ተቋም በመስራት ላይ የነበሩትን በጎ ፈቃደኛ አግተውና ሌሎች 5 ሰዎችን አቁስሎ የተሰወሩት። እንደ አሜሪካ ድምጿ ራኤል ኦምቡር ዘገባ እገታው የተፈጸመው በደቡባዊ ምስራቅ ኬንያ በማሊንዲ ወረዳ የቻካማ ቀበሌ ሲሆን የጥቃቱ መንስኤም ሆነ የአጋቾቹ ማንነት ግን እስካሁን በውል አልታወቀም። ድንገቱን ተከትሎም የረድኤት ድርጅቱ በድረገጹ ላይ ባወጣው አጭር መግለጫ ስለ ጥቃቱ ምንነት በዚህ ሰዓት ልንል የምንችለው የለም ነው ያለው። አልበርት ቾሜ የተባሉ አንድ የአይን እማኝ የቀበሌቱ ባህላዊ መሪም ናቸው። እንደገለጡት ጥቃቱ የተፈጸመው አመሻሹ ላይ ከምሽቱ 1:30 ግድም መሆኑንና ከአራቱ አንጋቾች አንዱ ላለፉት 3 ቀናት ቤት ተከራይተው ከአካባቢው መቆየታቸውን፣ ከዚያም የጣሊያኒቱን የበጎ አድራጎት ሰራተኛ አግተው በእግራቸው ማምለጣቸውን ጨምረው ገልጠዋል። የአካባቢው ሰዎች በሰጡት ተጨማሪ ገለጣም ጠላፊዎቹ ወንዝ ተሻግረው ሶማሊያን ወደሚያዋስኑ የጋሪሳ ወረዳ አካባቢዎች ሳያቀኑ እንዳልቀሩ አመልክተዋል። እስካሁን ለጠለፋው ኃላፊነት የወሰደ ወገን የለም። ከአሁን ቀደም መሰል ጥቃት በአካባቢው የደረሰው ከ10 ዓመታት በፊት ሲሆን ድንገተኛውና የአካባቢውን የንግድ እንቅስቃሴም ያውክ ይሆናል የተባለው ይህ ድንገት ለአካባቢው ሰዎች ስጋት አሳድረዋል።
ዩናይትድ ስቴትስ በኮንጎ ዲሞክራሲያዊ ሪፑብሊክ ሰላማዊና ተአማኒ ምርጫ እንዲካሄድ ጥሪ አቅርባለች። በመጪው ወር ለሚሆነው ምርጫ የሚደረገው ዘመቻ በቀጣዩ አርብ ይጀመራል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ሄዘር ኖርት በመጪው ታህሳስ ወር የሚካሄደው ምርጫ ሀገሪቱ ሰላማዊና ዲሞክራሲያዊ ስልጣን ሽግግር ለማድረግ የምትችልበት ታሪካዊ እድል ይከፍትላታል ብለዋል። በኮንጎ ዲሞክራሲያዊ ሪፑብሊክ ተአማኒ ምርጫ ቢካሄድ በሀገሪቱ ያለውን ሰብአዊ ቀውስ ያቀላል፣ የውጭ መዋለ ንዋይ ፍሰትን ይስባል፣ ማዕከላዊ አፍሪቃን ያረጋጋል ሲሉም ቃል አቀባይዋ አስገንዝበዋል።
ኢንተርፖል ዛሬ ባካሄደው ጠቅላላ ጉባኤ የሰሜን ኮሪያ ፕሬዝዳንት ኪም ጆንግ ኡን ፕሬዝዳንቱ እንዲሆኑ መርጧቸዋል። ኪም ድርጅቱን በመክተል ፕሬዝዳንትነት ሲያገለግሉ ቆይተዋል። የተካቸው ሰው የስልጣን ጊዜ በነበሩበት 2 አመታት ያገለግሉ። የቻይናው ሜንግ ሃንግዌይ ባለፈው መስከረም ወር ለጉብኝት ወደ አገራቸው እንደሄዱ ሳይመለሱ ቀርተዋል። ወደ ኋላ ግን በጉቦ ክስ እንደታሰሩ ነው የተሰማው። የኢንተርፖል ጠቅላላ ጉባኤ በቀጣዮቹ 4 አመታት ውስጥ ድርጅቱን የሚመራ ሰው ይመርጣል።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። ሳውዲ አረቢያ የዓለም የነዳጅ ዘይት ዋጋ እንዲወርድ በማድረጓ ዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ዛሬ አመስግነዋታል። ፕሬዚዳንቱ ይህን ያሉት ሳውዲ አረቢያ አሜሪካ ይሰራ የነበረ የሳውዲ ተወላጅ ጋዜጠኛን በመግደል ተጠያቂ ናት ቢባልም ዩናይትድ ስቴትስ ፊቷን እንደማታዞርባት በገለጹ ማግስት ነው። ሳውዲ አረቢያ በነዳጅ ዘይት ምርት ከአሜሪካ ቀጥላ 2ኛዋ ስትሆን በዓለም ደረጃ ወደ ውጭ በመላክ ግን ቀዳሚ መሆኗን ፕሬዚዳንቱ የገለጹት ፍሎሪዳ ሆነው ነው። የነዳጅ ዘይት ዋጋ እንዳይንር ስትል በዓለም ደረጃ በቂ ድፍድፍ ዘይት ትልካለች በማለት ነው ያሞገሷት። ትራምፕ ነገ የሚውለውን የምስጋና ቀን በዓል ለማክበር ወደ ፍሎሪዳ ከመሄዳቸው በፊት ለጋዜጠኞች ሲናገሩ ከሰብአዊ መብት ስጋት ይልቅ የዩናይትድ ስቴትስ የጸጥታና የኢኮኖሚ ጥቅም ያመዝናል ብለዋል። በጋዜጠኛ ጀማል ካሾጂ መገደል ምክንያት ሳውዲ አረቢያን ማራቅ ተገቢ አይደለም ብለዋል።
በሰሜን ካሊፎርኒያ በተከሰተው ሰደድ እሳት የሞቱት ሰዎች ቁጥር 81 ደረሰ። አሁን እሳቱ እየቆመ ሲሆን ባለሥልጣናትና የአካባቢው ነዋሪዎች ቤተሰቦቻቸውን፣ ወዳጆቻቸውና ጎረቤቶቻቸውን እየፈለጉ ናቸው። በአሁኑ ወቅት 900 የሚሆኑ ሰዎች የገቡበት እንዳልታወቀ ባለሥልጣናት ተናግረዋል። የገቡበት ያልታወቀው ሰዎች አሃዝ ሲዋዥቅ በመቆየቱ ታዛቢዎች ግራ ሲያጋባቸው ቆይቷል። ባለፈው ሳምንት ማብቂያ ላይ 1200 ይሆናሉ ተብሎ ነበር። አሁን ግን 900 ደርሷል። ቁጥሩ የዋዠቀበት ምክንያት ሰደድ እሳቱ ከተነሳበት ጊዜ አንስቶ ለፖሊስ ከተደረጉት የአስቸኳይ እርዳታ ጥሪዎች መካከል ስለተሰበሰበ መሆኑን የፖሊስ ኃላፊው ተናግረዋል። ትክክለኛው አሃዝ እንደተገኘ ይፋ እንደሚደረግም የፖሊስ ኃላፊው ተናግረዋል።
ኤርትራ ለመጀመሪያ ጊዜ የአፍሪቃ የብስክሌት ውድድር አዘጋጅታለች። ብርሃነ ዘገባ አለው፣ ቀጥሎ ይሰማል።
የ2018 የአፍሪቃ የብስክሌት ዋንጫ ውድድር ዛሬ ሲጀመር ኤርትራ በሁለቱም ጾታዎች ድል ተቀዳጀች። ዛሬ በአስመራ ጸጸራት ጻዕዳ ክርስቲያን መንገድ የጀመረውና የኤርትራ፣ የኢትዮጵያ፣ የደቡብ አፍሪቃና የናይጄሪያ ብሔራዊ ቡድኖች የተሳተፉበት አንዱ ዙር የሚሸፍን የ18 ኪሎ ሜትር የሴቶች የጊዜ ውድድር የኤርትራ ሴቶች ቡድን በ25 ደቂቃ 18 ሴኮንድ በሆነ የሆነ ፈጣን ሰዓት በማስመዝገብ ቀዳሚውን ስፍራ ሲይዙ፣ የኢትዮጵያ ብሔራዊ ቡድን ውድድሩን በ25 ደቂቃ ከ28 ሴኮንድ በመጨረስ ሁለተኛውን ቦታ ሲይዝ፣ የደቡብ አፍሪካ የሴቶች ቡድን ደግሞ 25 ደቂቃ ከ38 ሴኮንድ በሆነ ሰዓት የሶስተኛውን ደረጃ ይዘዋል። የኤርትራ፣ ኢትዮጵያ፣ ቤኒን፣ ደቡብ አፍሪካ፣ ግብፅና ሩዋንዳ ብሔራዊ ቡድኖች የተሳተፉበት የወንዶች የጊዜ ውድድር ሁለት ዙር የሚሸፍን የ36 ኪሎ ሜትር ሲሆን የኤርትራ ብሔራዊ ቡድን ውድድሩን 41 ደቂቃ ከ35 ሴኮንድ በመግባት ፈጣን ሰዓት በማስመዝገብ ቀዳሚውን ቦታ ሲይዝ፣ የሩዋንዳ ብሔራዊ ቡድን በ44 ደቂቃ ከ21 ሴኮንድ ሁለተኛው ቦታ ይዟል። የኢትዮጵያ ብሔራዊ ቡድን ደግሞ በ44 ደቂቃ ከ59 ሴኮንድ በመግባት ሶስተኛውን ደረጃ ይዟል። የ2018 የአፍሪቃ ብስክሌት ዋንጫ ነገ በግል የጊዜ ውድድር ይቀጥላል። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ።
ብርሃን እናመሰግናለን። ሆዴይዳ በተባለችው ቁልፍ የየመን ወደብ ከተማ ላይ አዲስ ውጊያ ከተነሳ በኋላ የተባበሩት መንግስታት ድርጅት ልዑክ ማርቲን ግሪፊትስ ለሰላም ንግግር ለመዘጋጀት የመን ይገኛሉ። ግሪፊትስ በሀገሪቱ መዲና ሰንዓ ካሉት በየመን የሚደገፉ ሁቲ ባለሥልጣኖች ጋር ለመገናኘት ቀጠሮ ይዘዋል። በኢራን የሚደገፈው የየመን መንግስትና ሁቲዎቹ አማጽያን እስከ መጪው ጥር ወር ባለው ጊዜ ውስጥ ስዊድን ተገናኝተው ድርድር እንደሚጀምሩ ለማሳመን ይሞክራሉ። ሁለቱ ወገኖች በቅርቡ ግሪፊትስ ለሚያደርጉት ጥረት ድጋፍ አሳይተዋል። ይሁንና ጋብ ብሎ የነበረው ውጊያ እንደገና በማገርሸቱ ንግግሩ ሊሰናከል ይችላል የሚል ስጋት አሳድረዋል።
በመጨረሻም የትራምፕ አስተዳደር ወደ ሀገራቸው ለመመለስ ከስድስት ወራት በላይ የያዛቸውን 100 የሚሆኑ ኢራቃውያን ፍልሰተኞችን እንዲለቅ አንድ የዩናይትድ ስቴትስ ፌዴራል ዳኛ አዘዋል። ዳኛ ማርክ ጎልድስሚት አግባብ የጎደለው ባህሪ አሳይቷል፣ ስለ ጉዳዩም የተሳሳቱ መግለጫዎች አውጥቷል በማለት መንግስቱን ነቅፈዋል። ቤተሰቦች ፍርሰዋል ካሉ በኋላ ዳኛ ጎልድስሚት ፍልሰተኞቹን በእስር ለማቆየት የሚያሳምን ጠንካራ ምክንያት ካላገኙ በስተቀር በ30 ቀናት ውስጥ እንዲፈቷቸው ባለሥልጣኖችን አዘዋል። በሌላ ፍርድ መንግስት ላይ ማዕቀብ እንደሚጥሉ ዳኛው አክለው ተናግረዋል። ለኢራቃውያኑ የሚማገተው የአሜሪካ የሲቪል ሀርነት ማህበር ግን መንግስት ተጠያቂ መሆን አለበት ብሏል። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ።
ፕሮግራማችን አድማጮች በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከምሽቱ 4 ሰዓት ይቀጥላል።
በድጋሚ መልካም ምሽት። አስተናጋጆቻችሁ እኔ አዳኝ ፍሳዬና
እኔም አዲሱ አበበ ነን።
መስከረም ሲጠባ ህዳር ሲታጠን
እልክልሻለሁ ልቤን በሳጥን ተባለ ልክ የዛሬ 100 ዓመት
ንጉሴ አክሊሉ ታሪካዊ ዕለቱን አስመልክቶ የላከውን አንድ አጠር ያለ ቅንብር ወደ ኋላ ይቀርባል።
ውሳኔዎቻችን ላይ ሴቶች ቢካተቱ፣ ውሳኔ ሰጪ ቦታ ላይ ቢመጡ፣ የሴት ፐርስፔክቲቭ የተጨመረበት፣ የሴት አመለካከት የተጨመረበት ውሳኔ ሙሉ ይሆናል።
የሳይንስና ከፍተኛ ትምህርት ተቋማት ሚኒስትር ዶክተር ሂሩት ወልደ ማርያም ናቸው።
ከዛሬው ሴቶችና ቤተሰብ ፕሮግራም መሰናዶ ላይ የተወሰደ ነው። በሰዓቱ ይቀርባል። አሁን የዕለቱ አብይ ርዕስ ዘገባ።
በአሶሳ ዩኒቨርሲቲ ተማሪዎች መካከል በተከሰተ ግጭት 3 ተማሪዎች ሞተው 30 በሚሆኑ ላይ የተለያዩ ደረጃ ላይ ያላቸው ጉዳት መድረሱ ተገልጧል። የአካባቢው የእምነት አባቶችና ሽማግሌዎች ችግሩን ፈተው ተማሪዎቹን ለማረጋጋት ከአስተዳደሩ ጋር እየመከሩ መሆኑም ተነግሯል። ሙክታር ጀማል ተጨማሪ ዘገባ ልኮልናል።
አሶሳ ዩኒቨርሲቲ በሳምንቱ መጀመሪያ ሰኞ ዕለት በተቀሰቀሰ ግጭት ለሶስት ሰዎች ሕይወት ህልፈትና ወደ 30 ለሚጠጉት የተለያየ ጉዳትም ምክንያት ሆኗል። በአሶሳ ዩኒቨርሲቲ ያናገርኳቸው እንደሚገልጹት ግጭቱ መጀመሪያ በግለሰብ ደረጃ የተቀሰቀሰ ቢሆንም እያደር ወደ ቡድንና ብሔር መቀየሩን ነው የሚገልጹልኝ።
በትክክል የሚታይ ግጭት የተፈጠረው ከሰኞ ጀምሮ ነው። ሰኞ ለማረጋጋትና እርቅ ለመፈጸም ተሞክሮ ነበር። እንደገና ደግሞ ትናንትም ተመልሶ ይሄ ነገር ዩኒቨርሲቲው መመራር ነገሩን በቀጣይነት ሰላማዊ የሆነ ነገር ለመፍጠር ውይይት እያደረገ ባለበት ሰዓት ላይ እንደገና አሁንም በሌላ በኩል እንዲሁ ግጭት ተነሳ። ከዛ በኋላ ውይይቱን በማልተቋርጦ ወደ ማረጋጋቱ ስራ ነው የተገባው።
ግጭቱ የተማሪዎች መሀል ነው? በዩኒቨርሲቲ ግቢ ውስጥ የሆነ ነው?
አዎ፣ በዩኒቨርሲቲ ግቢ ነው።
በዚህ ግጭት አሁን ምንድን ነው የደረሰው? አሁን ያለበት ደረጃት ምንድን ነው?
ይሄ እንግዲህ ያው የተፈጠረው አሁን ለጊዜው የሶስት ተማሪዎች ህይወት አልፏል የሚል መረጃ ደርሶናል።
በዚህ ግጭትም የተለያየ ጉዳት የደረሰ ሲሆን ተማሪዎቹ እርስ በራሳቸው ሲጋጩ በዱላና በድንጋይ ጉዳት መድረሱን ነው ያናገርኩት ሰው የገለጹልኝ። በትላንትና ዕለት ተባብሶ በቀጠለው ግጭት የጸጥታ አካላት ለማረጋጋት በተኮሱት ጥይት የተጎዱ ስለመኖራቸውም ተገልጿል።
በትናንትም ተካርለን ነገሩ ትንሽ አገረሽና ትናንት ሶስት ልጆች በየስ እንደሞቱ የሰማሁት ሌሎቹ ቆስለዋል። አሁን የቆሰሉት እንኳን ሆስፒታል ገብቶ እንደወጡ ነው። በአጠቃላይ 34 እንደሆኑ የሰማሁት። ከ34ቱ ሶስቱ በየስ ነው።
ይህንን የጉዳት መጠንና እየተደረገ ያለው የሕክምና ደረጃ ለማጣራት ጥያቄን ቀጠልኩኝ። ስማቸው እንዲገለጽ ያልፈለጉ የሆስፒታሉ ሐኪም የደረሰውን ጉዳትና የሕክምናውን ሁኔታ በተመለከተ ይህንን ነግረውኛል።
ሰኞ ዕለት በነበረው ተማሪ ለተማሪ ግጭት ነበር። ዩኒቨርሲቲ ላይ 6 ልጆች ናቸው ተጎድተው የመጡት። 6ቱም ልጆች ድንጋይ ነው ጉዳታቸው። ግን ይህን ያክል ለስጋት የሚያጋልጣቸው ስላልነበረ ሁሉም ተማሪ ያው ሕክምና አድርገንላቸው ነው ወደ ዩኒቨርሲቲ የተመለሱት። ትናንት በነበረው እንግዲህ ወደ 31 ተማሪ ነበር ተጎድቶ የመጣው። 31 ተማሪ ውስጥ ወደ 2 ተማሪዎች ናቸው በጥይት የተመቱት። ሌሎቹ ግን ያው ትንሽ ድብደባ፣ ዱላ፣ ድንጋይ እና የተለያዩ ነገሮች ናቸው። ከዛ ውስጥ ከሌሊቱ 2 ሰዓት ድረስ የሁለት ተማሪዎች ህይወት ነው ያለፈው። አንደኛው ተማሪ ወደ ሌሊት ወደ 9 ሰዓት አካባቢ ነው ህይወቱ ያለፈው። አጠቃላይ ሶስት ልጆች ናቸው ያው የሞቱት።
አሶሳ ዩኒቨርሲቲ የተከሰተውን ግጭት በተመለከተ በተደጋጋሚ ለምክትል ፕሬዚዳንቱ ዶክተር ሃይማኖት ጥያቄ ለማቅረብ ሙከራ ባደርግም ሊሳካልኝ አልቻለም። ነገር ግን ጉዳዩን ለማረጋጋት ያካባቢው የእምነት አባቶችና ሽማግሌዎች ከተማሪዎች ጋር ውይይት ማድረጋቸውንና ለማረጋጋት መጣራቸውን ሰምቻለሁ። አግኝቼ ካነጋገርኳቸው ያካባቢው ሽማግሌዎች ውስጥ አንዱ የሆኑት አቶ ከፍ ያለው ተሎሳ በተማሪዎቹ መሃል ይህ ነው የሚባል የጎላ መሰረታዊ ችግር የለም ነው የሚሉኝ።
እኛ እንግዲህ ሁለቱንም ያስተባበልነን ያለነው ምንም ጥላቻ የለንም ነው። ከመሃላችን እየሄዱ የሚያባብሱ አሉ ይላሉ። እንግዲህ ብዙ ሰዎች ስለሆኑ ብዙ ተማሪ ማነጋገር አይቻልም፣ አይደማመጡም። በግል በመሃልም ስናነጋግራቸው ይሄ ነው ይላሉ። በቃ በመሃል አሁን ደግሞ ከየት እንደተነሳ አናቅም ይላሉ። በቃ አማራም እነከነሱ ነው ይላሉ፣ ኦሮሞም ደግሞ ከአማራ ነው ይላል፣ አማራውም ደግሞ ከኦሮሞ ነው ይላል። ይሄ ነው ብለን እኛ የደረስን ነገር የለም ለጊዜው። አሁን በዚህ እንገባለን ነው ምሉ ሁሉ።
አሁን እናንተ ከእምነት አባቶችና ከአገር ሽማግሌዎች ተማሪዎቹን ለማስታረቅና ለማነጋገር ወደ ግቢው መሄዳችሁን ነው አሁን የምሰማው። ምንድን ነው እስቲ እያደረጋችሁ ያላችሁ ታዲያ ይሄንን ነገር ለመፍታትና ለማነጋገር?
እኛ ከየቦታው የሃይማኖት አባቶችንና አካባቢ ሽማግሌዎቹን መስተዳደር ጠርቶን ምክር ቤት ሁለት ቦታ ተካፍለን ኦሮሞ አማራ ሳንል በቃ ዝም ብለን ሁለት ቦታ ተካፈል ሁሉንም ያካተተ ነው ማለት ነው። ያንን አካፍለን አስተባብለን አሁን ማረጋጋቱ ደረጃ ላይ ደርሰናል። አሁን ለጊዜው ምግብ ሁሉ አንበላም እንወጣለን ብሎ እያሉ ነበረ። አሁን ምግብ እንዲበሉ አድርገናል። ሁለቱም ምግብ በልቷል። አሁን
ተማሪዎቹ በተደጋጋሚ የሚገልጹት በመካከላቸው ጸብ የሚጭሩ አካላት እንዳሉና ይህም በእንጭጩ እንዲቀጭ በተደጋጋሚ ለዩኒቨርሲቲው አመራሮች ብንገልጽም መፍትሄ ሊያገኝ አልቻለም ብለዋል። ከዚህ በመቀጠል በትላንትናው ዕለት በተባባሰው ግጭት የጸጥታ አካላት ይህንን ለማረጋጋት የወሰዱት እርምጃ ተመጣጣኝ ባለመሆኑ በመሳሪያ የተጎዱ ተማሪዎችን መኖራቸውን ነው የሚናገሩት። ይህንንና ሌሎችን ጉዳዮች በተመለከተ ከዩኒቨርሲቲውም ሆነ ክልሉ አስተዳደር መልስ ካገኘን ይዘን እንመለሳለን። ሙክታር ጀማል ነኝ ከአዳማ።
ፖሊስ የአንድን በሰብአዊ መብት ረጋጭነት የተጠረጠሩን ግለሰብ ቃል በቁጥጥር ስር ከዋሉበት ቀን አንስቶ እስከ ዛሬ ዕለት ድረስ አልተቀበልኩም ሲል አመነ። ይህ ብቻ አይደለም፣ ፍርድ ቤት ሲቀርቡም የምርመራ መዝገብ እንዳልያዘ ገልጿል። ፍርድ ቤትም ጉዳዩን ለነገ ቀጥሮ ሲያበቃ ስህተቱም እንዲታረም ትዕዛዝ ሰጥቷል።
ፖሊስ በከፍተኛ የሰብአዊ መብቶች ጥሰት ወንጀል እጠረጥራቸዋለሁ ብሎ ከሳምንት በፊት በቁጥጥር ስር አውሏቸው የቆዩትን የብሔራዊ መረጃና ደህንነት መስሪያ ቤት ምክትል ኃላፊ የነበሩትን የአቶ ያሬድ ዘሪሁንን ቃል ዛሬ ፍርድ ቤት እስከቀረቡበት ጊዜ ድረስ እንዳልተቀበላቸው ተናግረዋል። ፖሊስ ተጠርጣሪውን ለምን ፍርድ ቤት እንዳቀረባቸውና ተጨማሪ የምርመራ ጊዜ ለምን እንደጠየቀ ፍርድ ቤቱ ሲጠይቀው አቶ ያሬድ ዘሪሁን ስልጣናቸውን በመጠቀም በሽብር ወንጀል ተጠርጥረው በሚያዙ ዜጎች ላይ ከባድ የማሰቃየት ለአምስት ወራት ያህል አድራሻቸውን በመሰወር ወይንም በስውር እስር ቤቶች ማቆየትና እስከ ግድያ በሚደርሱ የወንጀል ድርጊቶች እንደሚጠረጥራቸው፣ በተጨማሪም በሙስና ወንጀልም እንደሚጠረጥራቸው፣ ለዚህም በአሁኑ ወቅት የበደሉ ሰለባዎችን ቃል ለመቀበልና የሰነድ ማስረጃዎችንም ለማሰባሰብ ተጨማሪ የምርመራ ጊዜ 14 ቀን እንዲሰጠው ጠይቋል። የተጠርጣሪ ጠበቆች በበኩላቸው ይህንን የአመልካች ጥያቄ ተቃውመዋል። ጠበቆቹ ለችሎቱ እንዳመለከቱት ፍርድ ቤቱ ለፖሊስ ተጨማሪ የምርመራ ጊዜ የሚሰጥበት ዓላማ የታወቀ ነው ካሉ በኋላ፣ ስለሆነም ፍርድ ቤቱ ተጨማሪ የምርመራ ቀን ለመስጠት ምርመራው በጊዜው ምን ደረጃ እንደደረሰ ተመልክቶ ምን እንደተሰራ ምን እንዳልተሰራ መዝኖ ተጨማሪ የምርመራ ጊዜ ይፈቅዳል ወይም ይነሳል ብለዋል። ጠበቆቹ አክለውም ደንበኛቸው በፖሊስ ቁጥጥር ስር ከዋሉ 8 ቀናቸው ያለፈ ቢሆንም እስከ ዛሬ የሀገሪቱ ሕግ በሚያዘው መሠረት ፖሊስ ቃላቸውን አልተቀበለም ሲሉ አቤቱታቸውን አቅርበዋል። አቶ ያሬድ ዘሪሁን መርማሪ ፖሊስ እንዳቀረበውና በመገናኛ ብዙሃን ተጋኖ እንደተነገረው በብሔራዊ መረጃና ደህንነት መስሪያ ቤት የሰሩት ለ27 ዓመት ሳይሆን ለአንድ ዓመት ተኩል ጊዜ ብቻ እንደሆነም ጠበቆቹ ለፍርድ ቤቱ ጠቁመዋል። ለረዥም ጊዜ ታመው እቤት የዋሉና 5 ጊዜ የቀዶ ሕክምና ያደረጉ ናቸው ብለዋል። ተጠርጣሪም ፍርድ ቤቱን አስፈቅደው በብሔራዊ መረጃና ደህንነት መስሪያ ቤት የሰሩት ለአንድ ዓመት ተኩል መሆኑን ብቻ ሳይሆን የነበሩበት የሥራ ኃላፊነት ከተጠርጣሪዎች ምርመራ ጋር ጨርሶ እንደማይገናኝ ከበላይ አለቃቸው ከአቶ ጌታቸው አሰፋ ጋር ባለመስማማት መልቀቂያ በተደጋጋሚ ጠይቀው እንደነበረ፣ ቀደም ሲል አከናወንኩት ባሉት መልካም ሥራ ጠቅላይ ሚኒስትር አብይ አህመድ በፌዴራል ፖሊስ ኮሚሽነር ጄኔራልነት እንደሾሟቸውና በጤና እክል ምክንያት ያንን ኃላፊነት ለመሸከም እንደማይችሉ ተናግረው እንደነበረ፣ በመሃል አሁን የተፈጠረ ሁኔታ እንደደረሰም ተናግረዋል። ፖሊስ እንዳለው ለመጥፋትም ዱከም አልሄድኩም፣ ፓስፖርትም ሆነ የውጭ ገንዘብ በእጄ አልነበረም ሲሉ የመገናኛ ብዙሃንን ዘገባ ጭምር አስተባብለዋል። ፖሊስ በበኩሉ አሁንም በደል ደርሶብናል የሚሉ ወገኖች በተጠርጣሪ የተፈጸመባቸውን የወንጀል ድርጊት በመዘርዘር ቃል ሊሰጡ ስለሆነና ሌሎችም ማስረጃዎችን ለማሰባሰብ የጠየቀው ጊዜ እንዲሰጠው አመልክቷል። ፍርድ ቤቱም የተጠርጣሪ ጠበቆች ያቀረቡትን አቤቱታ መሠረት በማድረግ ይመስላል የተጠርጣሪን ቃል ሕጉ በሚያዘው መሠረት ተቀብላችኋል ሲል ጠይቋል። ፖሊስ ቃል እንዳልተቀበለ አረጋግጦ የምርመራ መዝገብ እንዲያቀርብ ቢጠየቅም እንዳልያዘ ተናግረዋል። ፍርድ ቤቱ የተሠራው ስህተት እንዲታረም አዞ ነገ ጉዳዩን ለማየት ቀጠሮ ሰጥቷል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን እናመሰግናለን። በሳውዲ አረቢያ በሚመራው ጥምረት የሚደገፈው የየመን መንግሥትና ሺዎቹ ሁቲ አማጽያን ለሰላም ድርድር ለመቀመጥ ዝግጁ መሆናቸው ተሰምቷል። የተባበሩት መንግሥታት ድርጅት ይመራዋል የተባለው የሁለቱ ወገኖች ንግግር ለአራት ዓመታት የዘለቀውንና ዛሬ በዓለም እጅግ አሳሳቢ ከሚባሉ ሰብአዊ ቀውሶች የአንዱ ምክንያት የሆነውን ጦርነት ያስቆማል የሚል ተስፋም አሳድረዋል። የቪክተር ቢቲ ዘገባ አለን፣ ሰሎሞን አባቴ ያቀርበዋል።
ከየመን ጎን መቆም ለምርጫ የሚቀርብ ወይም አማራጭ ያለው ጉዳይ አይደለም ብለዋል የሳዑዲ አረቢያ መሪ ንጉሥ ሳልማን ቢን አብዱልአዚዝ አልሳዑድ።
ከየመን ጎን መቆም የምርጫ ጉዳይ አይደለም፣ ግዴታ እንጂ። በኢራን የሚደገፉ ታጣቂዎችን እየተፋለመ ላለው የየመን ሕዝብ ድጋፍ እንድንሰጥ የሚገፋን ተግባር ነው።
በሌላ በኩል ደግሞ በተባበሩት መንግሥታት ድርጅት የጸጥታ ጥበቃ ምክር ቤት የውሳኔ ቁጥር 2216 መሠረት የፖለቲካ መፍትሄ እንዲገኝም ሀገራቸው ስትሰጥ የቆየችው ባሉት ተከታታይ ድጋፍ እንደምትቀጥል ንጉሥ ሳልማን ለሀገራቸው ዓመታዊ የመማክርት ሸንጎ የሳዑዲ አሹራ መጅሊስ ዛሬ ባደረጉት ንግግር አረጋግጠዋል። ሁቲዎቹም ቢሆኑ በሳዑዲ አረቢያ፣ በተባበሩት አረብ ኤሚሬቶችና የየመን አጋሮቻቸው ላይ የሚያካሂዱትን የድሮኖችና የሚሳይል ጥቃት እንደሚያቆሙ ትናንት አሳውቀዋል። ሰላም የሚፈልጉ ከሆነም ስለ ሰላም እንነጋገር ዘንድ ለመቀመጥም ዝግጁ ነን ብለዋል ሁቲዎቹ። እጅግ የገዘፈ ቁጥር ላለው ሲቪል ሕዝብ እልቂት ሰበብ የሆነው የየመን ጦርነት እንዲቆም ለማድረግ በሪያድ ላይ ዓለም አቀፍ ጫና እየበረታ መጥቷል። ጦርነቱ ዛሬም ቀጥሎ ስለ መዋሉ ሪፖርቶች እየተሰሙ ሲሆን ቁልፍ ነው በሚባለው ሆዴይዳ ወደብ ላይ ውጊያው እንዲቆም የሚጠይቅ የውሳኔ ሐሳብ ረቂቅ በጸጥታ ጥበቃ ምክር ቤቱ ውስጥ እየተሽከረከረ ነው። ካለበለዚያ የመናውያን እጅግ የከፋ ጠኔና ቸነፈር እፊታቸው ላይ ተጋርጧል። ሳዑዲ አረቢያ ከየመን ጦርነት ሌላ አልጋወራሽ ልዑል ሙሐመድ ቢን ሳልማን አዘውታል ሲል የዩናይትድ ስቴትስ ማዕከላዊ የስለላ ኤጀንሲ ሲአይኤ በደረሰበት ድምዳሜ ኢስታንቡል ቱርክ ውስጥ በተገደለው ጋዜጠኛ ዣማል ካሾግዢ ጉዳይም ውግዘትና ጉሸማው እየጠናባት መጥቷል።
በእስራኤል ቴሌቪዥን አቅራቢዋ የሚኖሩ ኢትዮጵያውያን የእስራኤል መንግስት በጊዜያዊነት የተሰጣቸውን የመኖሪያ ቪዛ እየተነጠቁ እንደሆነ ተናገሩ። በእስራኤል የጥገኝነት ጥያቄ አቅርበው መልስ እስከሚያገኙ ለዓመታት በየተወሰኑ ወራቶች ልዩነት ይታደስ የነበረውን ጊዜያዊ የመኖሪያ ቪዛ ከዚህ በኋላ ለተጨማሪ ወራት እንደማይታደስ እንደተነገራቸው ነው የገለጹት። በእስራኤል ጉዳያቸውን የያዘው የመንግስት አካል ሀገራችሁ ሰላም ስለሰፈነ ወደ ሀገራችሁ መመለስ ትችላላችሁ የሚል ምክንያት እንደተሰጣቸው ለቪኦኤ ጨምረው ገልጸዋል።
መስታወት አረጋው ነች ያነጋገረችው። የአፍሪካን ስደተኞች የማህበረሰብ መሪና ተወካይን ነው ያወያየችው። ወደ ቅንብሩ
እስራኤል ጥገኝነት ጠያቂ አፍሪካውያንን ወደ ትውልድ ሀገራቸው ለመመለስ ያወጣቸውን ህግ ተግባራዊ ማድረግ ካቆመች ወራቶች ተቆጥረዋል። በእስራኤል ጥገኝነት ጠይቀው መልስ የሚጠባበቁ ከ40 ሺህ በላይ አፍሪካውያን ስደተኞች ይኖራሉ። ከነዚህ ውስጥ 2500 ገደማዎቹ ኢትዮጵያውያን እንደሆኑ በእስራኤል የኢትዮጵያ የማህበረሰብ መሪ ይናገራሉ። በሀገራቸው ሰላም በመስፈኑ በ14 ቀናት ውስጥ እስራኤልን ለቃችሁ እንድትወጡ ከተባሉት ኢትዮጵያውያን መካከል አቶ ሳሙኤል ግርማ አንዱ ናቸው።
በ14 ቀን ውስጥ ከሀገር እንድትወጣ የሚል ወረቀት ነው የሰጡት። ኢትዮጵያ ሀገራችሁ ሰላም ነው አሁን ሂዱ አይነት ነገር ነው ብለው ይሰጣል። ጠበቃ ያዙ ነው የሚሉት። ያው ጠበቃ እንይዛለን። ከዛ ጠበቃ ስንይዝ ደግሞ የሁለት ወር ያው ከፍለን ይሰጡን እና መልሰው እንደገና ደግሞ ይሰለክሉናል። ግን በግሌ ሄጄ ይግባኝ ብያለሁኝ ቢሮቸው ላይ። እነሱ ፍርድ ቤት ነገር አለ፣ እዛ ሂዳሉኝ፣ እዛ ሄጄ አመልክቻለሁ።
በተመሳሳይ በሀገር ውስጥ የመቆየት ፈቃድ የሚሰጥና በወራት ውስጥ በሚታደስ ቪዛ ከስድስት ዓመታት በላይ እንደኖሩና ትዳር መስርተው 3 ልጆችንም እንዳፈሩ ነግረውናል አቶ ያሬድ ወልደ ማርያም።
ሁሉም ስደተኛ በመሳቀቅና በጣም በቃ በችግር ውስጥ ነው የሚኖረው። እስራኤል ያለ ስደተኛ ገንዘብ ያገኝ እንጂ በጣም የሚያሳዝን ነው። በእውነት በጣም የሚያሳዝን ስደተኛ ነው። እንደገና የስራ እድልም የሚሰጡት ካምፓኒዎቹ ገንዘባችንን በመስረቅ የሚገባንን ነገር ባለመክፈል በጣም ነው ከፍተኛ ተጽዕኖ ያለው። ዘረኝነቱም ልክ እንደዛው። ሁለተኛ ደግሞ በየጊዜው እንዲህ አይነት የውጡ ተጽዕኖ፣ የስደተኛ ላይ የሚደረግ ተጽዕኖ በየጊዜው አለ፣ እውነት ነው። አሁን ደግሞ በጅምላ ኢትዮጵያኖችን ኢትዮጵያ ውስጥ አሁን የመጣ ለውጥ ስላለ ሀገራችሁ ሰላም ነው፣ ሀገራችሁ መሄድ ትችላላችሁ፣ ኢንተርቪው ያደረጋችሁትን አልተቀበልንም የሚል 14 ቀን የጊዜ ገደብ በመስጠት ሀገር ለቃችሁ ውጡ ብለዋል። እኛ ደግሞ ሀገር መውጣት እንደማንችል የቻለ ገንዘብ ያለው ጠበቃ ቀጥሮ ለጊዜው የአንድ አመት የስምንት ወር ጊዜ ለማራዘም እስከ 8000 የእስራኤልን ሼኬል በመክፈል ጠበቃ ቀጥሮ እየተከራከረ ነው ያለው። እኛ ደግሞ አቅም የሌለን ሰዎች አንዳንድ የይግባኝ ደብዳቤዎችን በማዘጋጀት እዚህ እስራኤል ሀገር ሂዶ የተባልንበት ይግባኝ ጠይቆ የተባልንበት ቦታ ደብዳቤ ይዘን ሄደናል። መልሱን በአንድ ወር ውስጥ እናሳውቃችኋለን ብለዋል። ኦልሬዲ 20 ቀን አልፎታል እንግዲህ እኔ ራሴ ካመለከትኩኝ ማለት እና መልስ አላገኘውም። በዚህ ሂደት ላይ ነው ያለሁት። ግን ተጽዕኖ በጅምላ ኢትዮጵያኖችን የማስወጣት ነው። እኔ እስከማውቀው ድረስ ካናዳ ፕሮሰስ ያላቸውንም ልጆች ያላቸውንም እንዲሁም ደግሞ አመትም ሁለት አመትም የቆዩትን በሙሉ ያለመቀበል ሂደት አይቻለሁ አሁን ባለው ሁኔታ።
ሌላው ኢትዮጵያዊ ለአመታት በእስራኤል በጊዜያዊ ቪዛ የኖሩት አቶ ሞገስ ሙልጌታ ናቸው።
እዚህ ሀገር ረጅም ጊዜ ቆይተናል። ምናልባት እኔ ራሴ ከ18 በላይ የቆየው ሰው ነኝ። 20 አመትም 30 አመትም እዚህ ሀገር ብትቆይ ምንም አይነት እንደሌላው ሀገር ህጋዊ ሆነሽ የመኖሪያ ፍቃድ ወይ ደግሞ አንዳንድ ነገሮችን የማግኘት እድሉ በጣም የጠበበ ነው፣ የለም ነው የሚባለው። ቢሆንም ግን ጊዜና ወቅት እየጠበቁ ብዙ ጊዜ ሊያስወጡ ሊያባርሩን እየሞከሩ ነበረ። አሁንም ደግሞ ካለው ሁኔታ እግር በእግር ተከትለው የአብይ መንግስት እያመጣ ያለውን ሪፎርም ተከትለው ምናልባት ተከታትለው ይመስለኛል ይሄ እንዲህ አይነት ሁኔታ ስለሆነ በቃ ከሀገራችሁ አሁን መውጣት አለባችሁ የሚል ነገር እንትን ብለው በማለት ብዙ ስደተኞች አለን። አፍሪካውያን ስደተኞች ብዙዎች አለን። ግን ኢትዮጵያውያኖችን ብቻ ወስ ነው እንደሚያስወጡንና በዚህ ላይ ውሳኔ እንደደረሱ ያው መረጃው ደርሶን ትክክልም ደግሞ ብዙ ሰዎች ተቀምጠዋል እና ይሄንን ነገር ለመጠየቅ አንዳንድ እንቅስቃሴዎችን እያደረግን ነው። አዎ በትክክል ውጡ ተብለናል። ስቲል አሁን ራሱ ቀኑን ባላስታውሰውም አሁን ከ1-3 ቀን በፊት ሰዎች እየተያዙ እንደሆነም ሰምቻለሁኝ። እኔ በዚህ ሰዓት ውስጥ መሄድ የምችልበት ኮንዲሽን ውስጥ አይደለም ያለው። ምናልባት ከካፒታል ጋር ከምናምን ጋር ተያይዞ ሳይሆን ያው ካለው ነገር ጋር ማለት ነው። ምክንያቱም ልጆች እዚህ አፍርተሽ ምንም ቢሆን የተወሰነ ነገሮችን ክፉ ደጉን አይተዋል። ገብቻል። በዚህ ባልተረጋጋ ሁኔታ ውስጥ ምንም የማያውቁትን ልጆች ሄደሽ ይዘሽ ሄደሽ የሚፈጠረውን ነገር ስለማናቅ ከልምድም አኳያ አሁንም የተረጋጋ ነገር እስከሌለ ሰዓት ድረስ ተደብቆም የሚቻል ነገር አይመስለኝም። አሁን ካካሄዳቸው እና ያ ነገር ክብደት ስላለው ነገሩን ከግምት አስገብተው የምንቆይበትን ነገር እንዲያመቻቹልን ነገር ነው። እንግዲህ ምናልባት እንግዲህ እንደ ምንም ያደረግነው ነገር እንደ ምኞት በምኞት ደረጃ ያለ ነው፣ በዚህ ደረጃ ነው።
በእስራኤል የአፍሪካ ስደተኞች ጉዳይ የቦርድ አባልና የማህበረሰብ መሪ አቶ ሞላ ሚካኤል ከዛሬ ነገ ጥያቄያቸው ምላሽ እንደሚያገኝ ተስፋ በማድረግ በጊዜያዊ የመኖሪያ ቪዛ በእስራኤል እንደኖሩ ይናገራሉ።
ከተጀመረ እንግዲህ 2 ወር አካባቢ ቪዛውን የሚያድስ በየጊዜ የሚያድስ ቪዛ በመንጠቅ እዛ ደግሞ ብዙ ሰው በአብዛኛው አስቻ ከአምስት ዓመት በላይ ቆይታ ያደረገውን ሰው ሀገራችን ሰላም እያሉ እየነጠቁ ነው። ከዛም እንግዲህ የሚቀጥለው ደረጃ ምንድን ነው? እንደተለመደው ማሰር እና ከሀገር ማስወጣት። በከፊል ወደ ጠበቃ የሄዱበት መንገድ አለ። እኛ ደግሞ ሌሎቻችን ያው ተሰባስበን አንድ የሆነ መፍትሄ የሚያፈላልግ ኮሚቴ መርጠናል። ከዩኤን አካላትም ከሌሎችም ለመደራደር ኮሚቴ ተቋቁሟል። ስራውን እየሰራ ነው።
ኢትዮጵያውያኑ ላይ ብቻ ያተኮረው ጊዜያዊ የመኖሪያ ቪዛ እድሳት ክልከላ በእስራኤል መንግስት በድጋሚ እንዲታይና የተሰጣቸው የጊዜ ገደብ እንዲራዘም ጥያቄ እንዳቀረቡ አቶ ሞላ ይናገራሉ። ኢትዮጵያውያኑ ላይ ብቻ ያተኮረው የጊዜያዊ የመኖሪያ ቪዛ እድሳት ክልከላ ጉዳይ በእስራኤል መንግስት በድጋሚ እንዲመረመር ከሌሎች በተመሳሳይ ችግር ውስጥ ከሚገኙ ኢትዮጵያውያን ጋር በጋራ በመሆን ተደጋጋሚ ጥያቄ በማቅረብ ላይ እንደሚገኙ አቶ ሞላ ይናገራሉ።
ኢትዮጵያዊ 2500 ነው። የኤርትራ ወደ 40 ነበር። አሁን ግን ትልቁ ቀንሷል። ካናዳና አንዳንድ ሀገሮችን በመሄድ የሱዳን ወደ 4 ሺህ ነበሩት። አሁን ግን ቀንሷል። በድምሩ 30 ሺህ ከ40 ሺህ ስደተኛ እስራኤል ሀገር አለ። መልእክታችን ያው እስራኤል መንግስት ጊዜ እንዲሰጠን ነው። በተለይ አሁን በዚህ ጉዳይ ላይ እንደ በፊት ለምሳሌ አሁን ጥገኝነት ስጠይቅ ከዚህ በፊት እኔ ወደ ሀገሬ መመለስ እንደማልችል የነበረው ስራ ተቃውሜ ነው ያለ። ግን አሁን ግን ለውጥ አለ ከተባለ ግን ያን ለውጥ ደግሞ በንጻራዊ እደግፋለች በተወሰነ ደረጃ። ነገር ግን ጊዜ ስጡኝ ነው እኔም እያልኩት ያለው እና የኔም መሰሎች ደግሞ አሉ ከኔ ጋርም አሁን እየጠየቅን ያለ ነው። ለተወሰነ ጊዜ ስጡ እያለን ነው።
በእስራኤል ለአመታት ስንኖር እንዲህ በአጭር ጊዜ ውስጥ ውጡ እንባላለን የሚል ግምት ፈጽሞ አልነበረንም። ጉዳያችንን ስደተኞችን ለሚመለከተው የእስራኤል መንግስት ይግባኝ ጥያቄ አቅርበን ምላሽ በመጠባበቅ ላይ እንገኛለን በማለት ስደተኞቹ ገልጸውልናል። ይህ የአሜሪካ ድምፅ ነው። አሁን ሰዓቱ በኢትዮጵያና አካባቢዋ ከምሽቱ 3 ሰዓት ከ32 ደቂቃ ሆኗል።
መልካም ነው። ወደ ሐሙስ ልንሄድ ነው። ነገ በነገሮች ላይ አዳነች አመት በዓል ነው። ታንክስጊቪንግ ታከብሪያለሽ? ቤትሽ ቁጭ ብለሽ
ቤተሰብ ጋር?
አዎ፣ ጥሩ በዓል ነው። ኢትዮጵያውያኖች የሚያከብሩታል። ሊለመድ የሚገባው በዓል ነው።
በጣም ያገናኛል። እንዴ ልምደውታል፣ በብዛት ልምደውታል። ምክንያት አድርጎ ቤተሰብ ይገኛል። ጥሩ ነው። ዘመድ አዝማድ
ልክ ነው። ምክንያት አድርገን እችን አንድ ሙዚቃን ጋብዛ።
እሺ From far and near we travel home Blessed that we are able Grateful for this sheltered place With light in every window Saying welcome, welcome, share this feast Come in away from sorrow Father, mother, daughter, son
መልካም ጥሩ ሙዚቃ ነው። አሁን ኢትዮጵያውያን በአሜሪካ
ነገ በተለይ እዚህ ዩናይትድ ስቴትስ ውስጥ ታንክስጊቪንግ በመባል የሚታወቀው የምስጋና ቀን በብሔራዊ ደረጃ ይከበራል። በሌሎቹ አገሮች የሚገኙ አሜሪካውያንም በያለበት ያከብሩታል። እዚህ አሜሪካ የሚገኙ ኢትዮጵያውያንስ? አዲሱ አበበ በዛሬው ዝግጅቱ መልሱን ይዟል።
ሮም ስትኖር እንደ ሮማውያን እንዲል ብሂሉ። አዎ፣ በአሜሪካ ነዋሪ ኢትዮጵያውያንም የነገውን የምስጋና ቀን ያከብራሉ። ቤተሰቦች በጋራ በመሰባሰብ የእምነት ተቋማት በየማምለኪያ ቤቶቻቸው ምስጋና ያቀርባሉ። ይህን የነገውን የምስጋና ቀን አስታካ ኢትዮጵያውያንን በየዓመቱ በማዕድ ዙሪያ የምታሰባስብ በስራዬ ከጎኔ የቆሙትን ማመስገን ደስታ ይሰጠኛል የምትል ኢትዮጵያዊት የዛሬ እንግዳችን ነች።
ለእኔ ደስ የሚለኝ ሰዎች አይዞሽ ባልን ቁጥር ከኔ ጋር ሰርቪስ በተጠቀሙ ቁጥር እነዛን ሰዎች ማመስገን እንደ ግዴታ አድርጌ ነው የምወስደው። የሚሰጠኝም ደስታ ስላለ አዳዲስ በአካባቢያችን ላይ ቢዝነሶች ሲከፈቱ፣ አዳዲስ ሰዎች ወደ ቢዝነስ ሲመጡ ማበረታታት የኛ ኃላፊነት ነው እያንዳንዳችን።
ስለ ድምፁ ጥራት ይቅርታ እየጠየቁህ፣ ለእኔ ደስ የሚለኝ ሰዎች አይዞሽ ባለኝ ቁጥር ከእኔ ዘንድ ሰርቪስ ወይም አገልግሎት በተጠቀሙና ባገኙ ቁጥር እነዚያን ሰዎች ማመስገን ግዴታ አድርጌ ነው የምቆጥረው ነው ያለችኝ። እናም አለች፣ ይሄ ዓመታዊ ግብዣዬ ነው። በዚህም ላይ የምስጋና መስጫ ቀን ላይ ነን። ታንክስጊቪንግ። ታዲያ ባለፈው ቅዳሜ ቁርስ አዘጋጅታ ወደ 50 ያህል ሰዎች ተጋብዘዋል፣ ተመስግነዋል። በሙያዋ የተገለገሉ ደግሞም አመስግነዋታል። በአጭሩ የምስጋና ቀንን ቀደም ብላ ከደንበኞቿና ከሙያ ተጠቃሚዎች ጋር አክብራለች። ምስጋና የሚገባቸውንም አመስግና ለማበረታታትም ሸልማቸዋለች። ከእንግዳይ ጋር በአጭሩ ላስተዋውቃችሁ።
የቲሳቱ ባላለሁኝ የምኖረው በዚህ በቨርጂኒያ አካባቢ ነው። ስራዬ ደግሞ ፋይናንሻል ሰርቪስ ኢንዱስትሪ ውስጥ ኮንሰልታንት ነኝ፣ አማካሪ ማለት ነው። ሰዎች የላይፍ ኢንሹራንሳቸው፣ የህይወት ዋስትናቸው፣ የጡረት አካውንታቸው፣ የልጆቻቸው የትምህርት ቤት፣ የኮሌጅ ደግሞ እንዴት አድርገው እንደሚያጠራቅሙ ከታክስ ነጻ የሆኑ ነገሮችን በህመማችን ጊዜ ችግራችንን የሚሸፍንልንን እነዚህ ነገሮች አስተምራለሁ። ላለፈው 19 ዓመት ቤቶች በመሸጥ በማጋዛት የሚከራይላቸው ደግሞ ሲኖር በመከራየት እንዲሁም ደግሞ ሌሎች ከዚሁ ስራ የሚሆን ከማንኛውም ነገር ጋር በኮሚኒቲ ውስጥ አስፈላጊ ነው የሚባል ነገር በሰማሁበት ጊዜ ወደሚያስፈልጉት ባለሙያዎች በመምራት ሰዎችን መደገፍ ከፍተኛ ደስታን የሚሰጠኝ ነገር ስለሆነ እዛ ላይ የተሰማራሁኝ አንዲት ኢትዮጵያዊት ሴት ነኝ።
የቲ እሳቱ በፋይናንስ አገልግሎት፣ በቤት ግዢና ሽያጭ ስራ፣ በህይወት ዋስትና ምክር አሰጣጥ ወይም ኢንሹራንስ፣ በጡረታ ዘመን ስለሚደረግ መሰናዶና በመሳሰሉት ምክር እንዲሁም ትምህርትና አጫጭር ኮርሶች በመስጠት የተሳካላትና የታወቀችም ኢትዮጵያዊት ነች። በዚህም አገልግሎቷ አያሌ የምስክር ወረቀቶች ሽልማቶችን ከመንግስት እንዲሁም ከግል ተቋማት አግኝታለች። ለመሆኑ ለስኬቷ ምክንያቱ ምንድን ነው? በአሜሪካ ቆይታዋስ ያካበተቻቸው ልምዶችስ? በዚህ ረገድ ሰፋ ያለውን ዝግጅት በሌላ ጊዜ እመለስበታለሁ። ለአሁኑ ግን ቀደም ሲል ወደ ተነሳሁበት የቅዳሜ ዝግጅቷ አልወሰዳችሁ። ምንድን ነው የቅዳሜው የቁርስ ስብስብ ዓላማ? የቴ
ሁል ጊዜ መስጠት እንዳለ ሁሉ መቀበልም አለ ብዬ ነው የማስበው። እና እነዚህ ደንበኞች በእኔ ላይ ባላቸው ፍቅር፣ ክብረት፣ እምነት የተነሳ በንግድ ላይ በቆየሁባቸው ዘመናቶች በሙሉ ከፍተኛ ፍቅርና የስራ ድጋፍ፣ የሞራል ድጋፍ አይዞሽ ባዮቼ ስለሆኑ እነዚህን ሰዎች በአመት አንድ ጊዜ እግዚአብሔር ይስጥልኝ ብዬ የማመሰግንበት ያለንን ተካፍለን የምንበላበት ቀን ነው እና ታንክስጊቪንግ ደግሞ በዚሁ ወር ላይ ስለሆነ ኖቬምበር የመስጠት ወር የማመስገን ወር ስለሆነ እኔም ደግሞ ላመሰግናቸው ስለምፈልግ ከልቤ ደስ ብሎኝ በጉጉት የምጠብቀው ና በአመት አንዴ የማረገው ነው። ሲቻል ይሄ በየሶስት ወሩ አንዴ ተጋባዦቼ ባለፈው ደንበኛ የነበሩ በአሁኑ ሰዓት ደንበኛ የሆኑ ወደፊት ደንበኛ ለመሆን የሚፈልጉ እንዲሁም ደግሞ በቃ በሞራል አይዞሽ ብለው ሁሉንም አይነት ድጋፍ የሚያደርጉልኝ ሰዎች በተለያዩ የህይወት ተመክሮና የህይወት ጉዞ ውስጥ የነበሩን ሰዎችን ሁሉ በዚህ ውስጥ አካትታለሁኝ። እንዲሁም ማንኛውም ኢትዮጵያዊ፣ ኤርትራዊ፣ የማውቃቸው የአውሮፓውያን ሰዎች አሁን እዚህ ውስጥ እንዳየኸው ከኔዘርላንድም ክላይንት አለችኝ፣ ፈረንጁም፣ አበሻውም ሁሉም ሰው ተካቶ መጥቶ ያለንን እንብላ እንጠጣ ብዬ ነው የጋበዝኩት። እነዚህ ናቸው በቃ እኔ የጋበዝኳቸው ሰዎች።
በቅዳሜው ስብስብ አንድ ያልተለመደ ማለት ይቻላል ያየሁት ነገር ሰው ሁሉ ቁርስ ያደረገው ሁሉ ስፖርት እንዲሰራ የተደረገበት ሁኔታ ነው። እርግጥ ቁርሱ ድርቆሽ ፍርፍር፣ እንቁላል ፍርፍር፣ ቅንጬ፣ ጨጨብሳ፣ ዳቦ በቅቤ፣ ያ ሁሉ ተበልቶ ዱብ ዱብ ካልተባለበት ለራት ቦታ አይኖርም። ይሄ ሴቱም ወንዱም ወጣቱም አዛውንቱም ዱብ ዱብ ያለበት ስፖርት የት በየአመቱ ማለት በጋበዘች ቁጥር የምታረጊው ነው?
በየአመቱ ፕሮግራሙ በየአመቱ የማመሰግንበት ሲሆን ግን ስፖርቱን ዘንድሮ ለወጥ ላርገው ብዬ የጀመርኩት ነው። ምክንያቱም የቀረበውም ቁርስ እንዳየኸው ስለሆነ አንዳንድ ጊዜ ሰዎች ከበላም በኋላ እንደው ትንሽ ጠዋትም በጣምም ጠዋት ስለነበረ ቦታው የሚፈቀድበት ሰዓት አጭር ጊዜ ስለነበረ ያንን ሰዓት በሙሉ ለመጠቀም ትምህርቱንም ምስጋናውንም ሁሉንም ለማካሄድ አስቤ ስለነበረ በዛ አጭር ሰዓት ውስጥ ተመልሶ ወደ እንቅልፍ የመሸለብ የማድረግ ነገር እንዳይመጣ ብዬ ብዙ ጊዜ ያጋጥማል። እንደዚህ ምግብ ከበላ በኋላ በተለያየ በህይወቴ በድኩባቸው ኮርሶች ውስጥ በሙሉ ብዙ ጊዜ ሰው ከምሳ በኋላ እንደ እንቅልፍ ሸለብ የማድረግ ነገር ወይም ከቁርስ በኋላ ሸለብ የማድረግ ነገር ስላለ ያ እንዳይመጣ ብዬ ቀስ ብሎ ለማለማመድ ነው። እንግዲህ እንደ ልጅ ማሳደግ ማለት ነው።
ውይይታችን በዚህ አልቅም። በሌላ ጊዜ ደግሞ ስቱዲዮ ተገናኝተን በደንብ እንወያያለን። እግዚአብሔር ይስጥልኝ። አመሰግናለሁ።
አመሰግናለሁ አቶ አዲሱ ስለ እድሉ። እግዚአብሔር ይስጥልኝ።
የእንግዳዬ የኤቲ እሳቱ እጅግ ሰፊ ልምድ ያላት የተሳካላት ኢትዮጵያዊት ነች። ልምዷ በጣም ሰፊ ነው። ወደፊት ሰፋ አድርገን እንወያያለን። ለአድማጭም ልምዷን ታካፍላለች። በድጋሚ አመሰግናለሁ እንግዳዬን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ወደሚቀጥለው ዘገባ እናልፋለን።
በመቀለ ዩኒቨርሲቲ አዘጋጅነት ሴቶች በአመራርነት፣ በቢዝነስ፣ በፈጠራና በሳይንስ ለማስተማር ያለመ ዓለም አቀፍ ኮንፈረንስ እየተካሄደ ነው። በኮንፈረንሱ ሴት ሚኒስትሮች ጨምሮ በተለያዩ ዘርፎች ውጤታማ የሆኑ ከአገር ውስጥና ከውጭ ሀገራት ሴቶች ተመክሯቸው እያቀረቡ ናቸው። ሙልጌታ ጽብሃ ዘግቧል።
ባለፈው ዓመት ለመጀመሪያ ጊዜ ተካሂዶ የነበረውን ይህ ዓለም አቀፍ ኮንፈረንስ ዘንድሮም ለሁለተኛ ጊዜ ነው በመቀለ ዩኒቨርሲቲ አዘጋጅነት ከመላው አገሪቱ ዩኒቨርሲቲዎች፣ ከውጭ ሀገራትም በሳይንስ ስራ ፈጠራ፣ አመራርና ቢዝነስ የሴቶች ትስስሮችን ለማጠናከር ከ500 በላይ ተሳታፊዎች በመድረኩ ተገኝቷል። የዩኒቨርሲቲው የስነ ጾታ ዳይሬክተር ወይዘሮ መብራት ዮሐንስ
ኮንፈረንሱ የምናካሂደው ሴቶች በአመራር፣ በምርምር፣ በሳይንስና በፈጠራ ላይ እንዲሁም በቢዝነስ ላይ ይሳተፉ በጣም አክቲቭ የሆኑ ሴቶች እንዲሳተፉ ነው ያደረግ ነው። እነዚህ ሴቶች ኔትወርኪንግ ማድረግ እንዲገናኙና እርስ በርሳቸው ተናበው ኤክስፐሪንሳቸው ሸር ተደራርገው ከዛ በኋላ ያላቸው ኤክስፐሪንስ ደግሞ ወደታች ወርዶ እስከ ሀይ ስኩል ሴት ተማሪዎቻችንም ተጠቃሚ በሚያደርግ መልኩ መጨረሻ ላይ ግን ፎር ዲቨሎፕመንት ነው የሚለው ለእድገት ነው። መጨረሻ ላይ አገር ላይ ምን አስተዋጽኦ ማድረግ እንችላለን የሚል
በመድረኩ በአሁኑ ጊዜ በስልጣን ላይ የሚገኙ የካቢኔ ሚኒስትር አባላትና ከፍተኛ የመንግስት ስልጣን ያላቸው ሴቶች፣ በተለያዩ ዘርፍ ውጤታማ የሆኑ ሴቶች ተሞክሯቸው እያቀረቡ ይገኛሉ።
ከአሜሪካ፣ ኖርዌይ፣ ስዊድን፣ አፍሪካ ደግሞ ከብዙ እንዲሳተፉ ተደርጓል። በሚኒስትር ደረጃ ደግሞ 5ቱ ሚኒስትሮች ሴት ሚኒስትሮች፣ በጣም ደስ የሚል አጋጣሚ ነው። ለእኛም ጥሩ መበረታታት ነው። እነዚህ እንዲገኙ ተደርጓል። ኢንተርናሽናሊ ደግሞ ከዚህ ውጭ የ44 ዩኒቨርሲቲዎች ሴት አመራሮች በተለይ በቫይስ ፕሬዚዳንት ደረጃ ያሉ ሴት መምህራኖቻችን እንዲገኙ ተደርገዋል።
የሳይንስና ከፍተኛ ትምህርት ተቋማት ሚኒስትሯ ዶክተር ሂሩት ወልደማርያም ሴቶች በሳይንስና ቴክኖሎጂ ፈጠራ ስራ፣ ውሳኔ ሰጭነት ከፍተኛ ቦታ ላይ ተሳትፏቸው እንዲጎለበት ሁሉም ሊሰራ ይገባል ብለዋል። በከፍተኛ ትምህርት ተቋማት ለምሳሌ በማንሳት የሴቶች አቅም እያለ ግን ተሳትፏቸው ውስን ነው ሲሉ ገልጸዋል።
እንዲህ አይነቱ ኮንፈረንስ፣ እንዲህ አይነቱ ንቅናቄ አየህ፣ የሀሳብ የእውቀት የምርምር ውጤት በዚህ ጉዳይ ላይ የሚንሸራሸርበት ነው እንግዲህ እና ይሄ ደግሞ እንግዲህ እውቀት ሁሉ ነገር ከእውቀት ነው የሚጀምረው። ካወቅን አናጠፋም እኮ፣ ካወቅን አንሳሳትም፣ ካወቅን የሚበጀውን ትተን የማይበጀውን አንከተልም፣ እንደ ሀገር፣ እንደ ተማሪ፣ እንደ ማህበረሰብ አጠቃላይ። ስለዚህ እንዲህ አይነት የምክክር መድረኮች በጥናት ላይ በእውቀት ላይ በመረጃ ላይ ተመርኩዘው ሳይንሳዊ ትንታኔ ተሰጥቷቸው ወደ ፐብሊኩ የሚመጡ ነገሮች በጣም ጠቃሚ ናቸው። አመለካከታችን ከማረቀ ቤዚካሊ አብዛኛው ነገር የአመለካከት መዛነፍ ላይ ተመርኮዞ የመጣ ስለሆነ እውቀት የማመንጨት እና እውቀትን የማሰራጨት ስራ ነው እንግዲህ እንዲህ አይነት ኮንፈረንስ ዋና ተልእኮ።
ሴቶችን በሚገባ ውሳኔ ሰጭነት ቦታ የድርሻቸውን እንዲወጡ እንደዚህ አይነት ኮንፈረንሶች ትልቅ አበርክቶ እንዳላቸው ነው የገለጹት።
ሴቶችን የማያበረታታ ሁኔታ አለ። በጽሁፍ በፖሊሲ ደረጃ የምታየው ነገር ሳይሆን ይሄ በውስጥ የማይታይ እና እንዳልኩ ሰትል የሆነ ነው። ስለዚህ ይህን ነገር መቁረጥ ያስፈልጋል። ይህን ነገር መስበር ያስፈልጋል። ሴቶችን ማብቃትና ማውጣት ያስፈልጋል። ምክንያቱም ለምን መሰለህ? ይሄ ሴትን ለመጥቀም አይደለም። ባይ ዘ ወይ ይሄ ሴት ስለሰረን ያሁን ሚኒስትር ስለሆነ ተጠቀመች፣ ፕሬዚደንት ስለሆነ አይደለም። ኦፍኮርስ እሷ ሰብአዊ መብቷ ነው። ስለዚህ ሴቶች ከተማሩት እንደ ወንዶቹ ከተማሩት እንደ ወንዶቹ ከሰለጠኑት እንደ ወንዶቹ ካገኙት ኤክስፖዠር በተጨማሪ በተፈጥሯቸውም የራሳቸው ብልህነትና አመለካከት ስላላቸው ውሳኔዎቻችን ላይ ሴቶች ቢካተቱ፣ ውሳኔ ሰጪ ቦታ ላይ ቢመጡ የሴት ፐርስፔክቲቭ የተጨመረበት የሴት አመለካከት የተጨመረበት ውሳኔ ሙሉ ይሆናል። ለልማቱ፣ ለሀገር ደህንነቱ፣ ለሁሉም ለማህበረሰብ ብልጽግና የተሻለ ነገር ያመጣል የሚል እምነት አለኝ። ስለዚህ ሞከር።
ለአሜሪካ ድምፅ ሙልጌታ ጽብሃ መቀለም።
ቀደም ሲል ወደ አስተዋወቅነው ቅንብር እናልፋለን። የህዳር 12 ልዩ ማስታወሻ፣ ህዳር ሲታጠን የህዳር በሽታ። ዝርዝሩን ከንጉሥ ያክልሉ።
መስከረም ሲጠባ ህዳር ሲታጠን ልክልሻለው ልቤን በሳጥን ተብሎ ልክ የዛሬ 100 ዓመት ህዳር 12 ቀን 1911 ዓመተ ምህረት ተገጥሞ ነበረ። ጥላሁን ገሰሰም ከዛ በኋላ እንቺ ቁልፉን ሰጅ የልቤን መክፈቻ ገልጠሽ ተቀመጪ ከሴት አንቺ ብቻ ብሎ ነበረ። ልክ የዛሬ 100 ዓመት ባለፈው ሳምንት ሲነገር እንደሰነበተው የመጀመሪያው የዓለም ጦርነት በሚካሄድበት ወቅት ከአውሮፓ አካባቢ በነፋስ አማካይነት በመላው ዓለም ላይ የተሰራጨው የወረርሽኝ የንዳድ የትክትክ የተስቦ በሽታ ኢትዮጵያም ጎራ ብሎ ብዙ ሰው ጨረሰ ይሉናል ታሪክ ጸሐፊው ብላታ መርሴ ሐዘን ወልደ ቂርቆስ የዘመን ትዝታዬ በንግሥተ ነገሥታት ዘውዲቱ ዘመነ መንግሥት በሚለው መጽሐፋቸው። በተለይም ከህዳር 7 እስከ 20 ባሉት 14 ቀናት ውስጥ በአዲስ አበባ 10,000 ያህል፣ በመላ ኢትዮጵያ ደግሞ 40,000፣ በጠቅላላው 50,000 ሰው በዚሁ በሽታ እንደሞተ ነው። በሽታው ወዲያው ይዝና ትኩሳት ይለቅና ሰውን ይጥለዋል፣ በዚያውም ደግሞ ይገለዋል። እና ብዙ ሰው አለቀ በዚህ ምክንያት። ብላታ መርሴ ሐዘን ወልደ ቂርቆስ እንደሚሉት በዚሁ ዕለት ከሞቱት ሰዎች መካከል አንደኛው ዛሬ ማለት ነው ህዳር 12 1911 የዛሬ 100 ዓመት ከንቲባው ወሰኔ ዘአማኑኤል ናቸው። እንዲሁም ደግሞ ስዊድናዊው የሚስዮን መምህር ሴድር ክሩዌስት የሚባሉም እንደዚሁ ችግረኞችን ህመምተኞችን ሲረዱ በዚሁ በሽታ ተይዘው መሞታቸው ይነገራል። በሽታ ወረ በወቅቱ የኢትዮጵያ ንግሥተ ነገሥታት መሪ የነበሩትን ዘውዲቱ ምኒልክንም አልጋወራሻቸውን ተፈሪ መኮንን እንዲሁም ባለቤታቸውን ግርማዊት ቴገመነንንም ጎብኘት እንዳረጋቸው ይነገራል። በዚያን ጊዜ ሬሳ ወስዶ የሚቀብር ጠፍቶ ባል የሚስቱን አስከሬን ተሸክሞ ይዞ ሄዶ ይቀብር እንደነበረ ቤተ ክርስቲያን ማድረስ ስላልተቻለ ሰው በየቤቱ በየራሱ ቤት የቀብሩ ስነ ስርዓት ይፈጸም እንደነበረ በአንድ ጉድጓድ ውስጥ 2-3 ሰዎች ይቀበሩ እንደነበረ ያ ደግሞ የተቀበረው አስከሬን እንደገና ሽታና መዓዛ ሲያመጣ በዛ ሚክሮብ አማካይነት ደግሞ ሌላው ሰው እንዳይያዝ ተብሎ መዘጋጃ ቤት የኋላ ኋላ ኖራ እየነሰነሰ ያንን አስከሬን ሽታውንም ሆነ ሌላውን ነገር ሊያጠፋው እንደቻለ ይተረካል። እና ዛሬ ይኸው ልክ 100 ዓመቱ ሆነ። ታሪክ ነውና እናስታውሰው ብለን ነው። በዚህ በመጸው የነፋስ ወቅት ከአውሮፓ ወደ ኢትዮጵያ መጥቶ ማለት ነው። ልክ የዛሬ 100 ዓመት መስከረም ሲጠባ ህዳር ሲታጠን እልክልሻለሁ ልቤን በሳጥን እንቺ ቁልፉን ውሰጅ የልቤን መክፈቻ ገልጠሽ ተቀመጪ ከሴት አንቺ ብቻ። አበቃው።
ወደ ቀጣዩና የመጨረሻው ሰፋ ያለ ዘገባ እናልፋለን። ዛሬ የኦብነግ ሰራዊት ከአስመራ ተነስቶ ኢትዮጵያ ገብቷል። ሰሎሞን አባተ ተከታትሎታል።
የኦጋዴን ብሔራዊ ነጻ አውጪ ግንባር ኦብነግ ወደ ኢትዮጵያ የገባው ትግሉን በሰላማዊ መንገድ ለመቀጠል ልክ የዛሬ ወር ጥቅምት 11 ከኢትዮጵያ መንግሥት ጋር አስመራ ላይ በገባው ውል መሠረት መሆኑን የኤርትራ የማስታወቂያ ሚኒስቴር በሻባይት የዌብ ገጹ ላይ አስፍሯል። የሻባይት ዜና እንደሚናገረው የኢትዮጵያ መንግሥት የሀገሪቱን ሕገ መንግሥት እንደሚያከብርና የኦጋዴንን ችግር ከሥረ መሠረቱ ፈትሾ ፍሬ ያለው ውይይት የሚያዘጋጅና መፍትሔ የሚያፈላልግ የጋራ ኮሚቴ እንደሚቋቋም ቃል ገብቷል። ዛሬ ረፋዱ ላይ የኦብነግን ታጣቂዎች አሳፍረው ከአስመራ የተነሱት ሁለት አይሮፕላኖች ጅግጅጋ ማረፋቸውን የግንባሩ ቃል አቀባይ አብዱልቃድር ሐሰን ሂርሞጌ ዛሬ ማምሻውን ለሶማሊኛ ዝግጅት ክፍላችን ዘጋቢ ሀሩን ማሩፍ ነግረውታል።
ሄዘን ሆርዳ ኦሆ ዳውር በኋላ ይዝን ማንታ ወሐሎቸ ደዌሲ ደውለደ እስማሙ ከሶማሊባ ሶማሊ ስቴት
በብዙ መቶ የሚቆጠሩ ኃይሎች በዛሬው የመጀመሪያው ዙር ገብተዋል። ጅግጅጋ ሲደርሱም በሶማሌ ክልል መንግሥትና ሕዝብ እንዲሁም ቀድመው እዚያ ገብተው በነበሩ የኦብነግ ባለሥልጣናት የሞቀ አቀባበል ተደርጎላቸዋል።
ወደ ሰላም የተቀላቀሉትን የኦብነግ ታጣቂዎች ሰው ጅግጅጋ ላይ የተቀበላቸው ከአይሮፕላን ማረፊያው አንስቶ በመንገዶች ግራና ቀኝ ተሰልፎ እንደነበረ የገለጹት ቃል አቀባዩ ሂርሞጌ በእውኑ የሞቀና የደመቀ ነበር ብለውታል አቀባበሉን። ዛሬ ከኤርትራ ከገቡት ሌላ ግዙፍ ቁጥር ያለው የግንባሩ ተዋጊ ኢትዮጵያ ውስጥ በሽምቅ ውጊያ ላይ ተሰማርቶ መቆየቱንም አብዱልቃድር ሐሰን ሂርሞጌ ተናግረዋል። ኦብነግ ላለፉት 34 ዓመታት ሲፋለም መቆየቱን የተናገሩት የኦብነግ ቃል አቀባይ የጋራ ኮሚቴው ተቋቁሞ ዘላቂ መፍትሄ እስኪገኝ ትጥቅ ስለ መፍታት ጉዳይ ለመነጋገር ጊዜው ገና እንደሆነ አመልክተዋል።
ግን ደስ ይላል ለመገኝ ይላል
ህዝባችን ሰላም፣ ፍትህና ዲሞክራሲን ሲያገኝ የራሱን ጉዳዮች ራሱ ሲወስን እና የፖለቲካ ውሳኔዎቹንም ተግባራዊ ማድረግ ከቻለ ያኔ ትጥቅ ቦታና ተፈላጊነት አይኖረውም። ኢትዮጵያ አሁን ወደ ዲሞክራሲ እየተጓዘች በመሆኗ የክልሉ መንግስት በሶማሌ ህዝብ ጥቅሞችና በዲሞክራሲም ያምናል። ወደ ጦርነት የሚወስድ ችግር አይኖርም። የሶማሌ ህዝብ ተመልሶ ይዋሃላል። አስተዳደሩና ኦብነግ እጅ ለእጅ ይያዛሉ። ከቀድሞ መከፋፈል ወጥተናል። ወደ ኋላ ጥለነዋል።
ትጥቅ መፍታትን አስመልክቶ ከዚህ ቀደም አነጋግሬያቸው የነበሩት የግንባሩ የመረጃ ወይም የኢንፎርሜሽን ኃላፊ አቶ ሐሰን ሙአሊም አብዱላሂ ጉዳዩ በጊዜ ሂደት የሚወሰን እንደሆነ ነግረውኝ ነበር።
የሰላም ድርድር መስሮች አሉ ወይም ዘሬዎች አሉ። እና ዝም ብሎ ተመንጃ ማስቀመጥ ሳይሆን የነበሩትን ችግር ተናግረው አንድ ቁጥር ሁለት ተብሎ ችግሮችን የጋራ ሁኔታ መፍትሄ እንዲገኝለት ነው መጀመሪያ ዋና ዓላማዎቹ እንጂ ተመንጃ አስቀምጣችሁ ግቡና በሰላም ግቡ ማለት አይደለም። ያ የተወገረው ለልነት፣ ፍትህ፣ ዲሞክራሲና ያላቸውን መብት እንዲከበርላቸው እና የራሳቸውን ቢል በራስ እንዲወስኑ ነው እንጂ ያለቀ እንዳለም ያሁሉ ሲሆኑ ያለቀብን እና መጀመሪያ የነበሩትን ችግሮች የጋራ መፍትሄ መገኘት አለባቸው ነው ብለን ላል እንጂ ዝም ብሎ ጠመንጃ አስቀምጦ አዲስ አበባ ሄደው እንደዛ አለ እውነታው።
የኦጋዴን ብሔራዊ ነጻነት ግንባር እና መሪዎቹ ለኢትዮጵያ ግዙፍ ከሚባሉ ሦስት የአካባቢው ስጋቶች አንዱ ናቸው ሲሉ ቀድሞ የኢትዮጵያ ምክትል የውጭ ጉዳይ ሚኒስትር የነበሩትና በአፍሪካ ግጭቶችና መፍትሄዎቻቸው ላይ የሚሠራ ተቋም መስርተው የሚመሩት ሻለቃ ዳዊት ወልደ ጊዮርጊስ በቅርቡ እንዲህ ሲሉ ገልጸውልኝ ነበር።
የኢትዮጵያ ስጋት አንዱ በውጭ ስጋት በሶስት አቅጣጫ ነው ስጋት ያለው በኢትዮጵያ በኩል። አንደኛው በሶማሌ በኩል ነው። ብዙ ጊዜ አሁን ከኦብነግ የሶማሌ አክራሪ ድርጅት ዌስተርን ሶማሊያ ሊበሬሽን ፍሮንት ብሎ ከሲያድ ባሬ ጋር ሆኖ ኢትዮጵያን የወጋ ታላቁ ሶማሊያን የሚያምን ለዛ የተቋቋመ ድርጅት ነው። ይሄ ኦብነግ ከዛ የወጣ የዌስተርን ሶማሊያ ሊበሬሽን ፍሮንት ከነሱ ጋር የነበረ ድርጅት ነው። ኦብነግ ነው። ኦብነግ ለዚህ የቆመ አላማ ነው። ኢስላሚክ ኮርት የሚባለው አልሻባብን የፈጠረው የኢስላሚክ ኮርት ጋር አብሮ መንግስት ለመመስረት የሞከረ ነው። ይሄ አሁን ያለው መንግስት ሲገባ የወጣ ነው እንጂ እንደገና የኢስላሚክ ኮርት የመሰለ መንግስት ቢቋቋም ሶማሌ ውስጥ በግልጽ የሚደገፍ ነው። ስለዚህ ኦብነግ የኢትዮጵያ ጠላት ነው። መበንገጠል በአከራሪ በሁሉም አንጻር በጥንቃቄ ልና የምንገባ ነው። አንድ ስጋታችን በዛ በኩል የሚመጣ ነበር።
አሁን ግን ኦብነግ በኢትዮጵያ መንግስት ከሽብር መዝገብ ውስጥ ተፍቆ ወደ ሰላማዊ ትግል ለመግባት የተቀላቀለ ኃይል ሆኗል። ይህን እንዴት ያዩታል እርስዎ?
ይህን በግልጽ መናገር
መሳሪያ አስቀምጧል በይፋ
ትልቅ ስህተት ነው። እሱም ብቻ አይደለም፣ የሁሉም አቋም ሳይመረመር በግልጽ አቋማቸው ወጥተው ኢትዮጵያዊነትን ተቀብለናል ብለው ሳያምኑ ኢትዮጵያ ውስጥ እንዲገቡ ማድረግ ከመጀመር ስህተት ነው። ከገቡም በኋላ ደግሞ ኢትዮጵያ ውስጥ ገብተው የሚሰሩበት ስርዓት በደንብ ስምምነት ላይ ሳይሆን እንደ ልባቸው ኢትዮጵያ ውስጥ ፈንጭተው የራሳ እንትን የምናየውም የማናየውም ችግር እንዲፈጥሩ መደረጉ ትክክል አይደለም።
ይህንን ኢትዮጵያዊነትን የሚመለከት ጉዳይ ኦብነግ ሲጠየቅ የሶማሌ ህዝብ ራሱ ይወስን ነው የሚለው። ወደ አቶ ሐሰን አብዱላሂ ልመልሳችሁ።
በኢትዮጵያዊነት ጥያቄ ላይ፣ በኢትዮጵያ ሉዓላዊነትና የግዛት አንድነት ጥያቄ ላይ ምንድን ነው ያለው አቋም? በዚህ ሁኔታ ውስጥ የቀደመውን ሳይሆን አሁን ባሉ የለውጥ ሁኔታዎች ውስጥ ኦብነግ ምንድን ነው የሚያስበው?
አቶ ሰለሞን በጣም ጥሩ ጥያቄ ነው። እኛ እንደምናምነው ህዝቡም የራሱን እድል የራሱን እንዲወስንና ህዝቡ ተጠይቆ እድል ተሰጥቶ ኢትዮጵያዊ ነን ካለ እኛም ችግርን ጉዳይ የለም እና ህዝቡ እንድጠየቅ ህዝቡ
እድል እንዲሰጠው ከአቦቶች ነበረው ወይም ብዙ ጊዜዎች በመገናኛ ዘዴዎች እንደሚሰጠው ብዙ ጥያቄዎች አሉ፣ ቅሬታዎች አሉ። ተጨቁነናል፣ ተገሰናል፣ ተረግጠናል፣ ፍትህ አላገኘንም ከተለያዩ ኢትዮጵያ ገኝ መሪዎች እና ህዝቡ ይህን ጥያቄዎች ስላሉ ምላሽ እንዲገኙ ነው እንጂ ህዝቡ ራሱን እድል ከራሱ ከወሰነና የኢትዮጵያ አካል እንሆናለን ብሎ ካል እኛ እንደ ድርጅት ምንም አይነት ችግር የለብን፣ እንቀበላለን ህዝቡ ከተቀበለ እና አሁን እንደሚታወቀው ፍትህ ዲሞክራሲ ይሰፈራል ብሎ የኢትዮጵያ መንግስት በተለይ አዲሱ ጠቅላይ ሚኒስትር ስለተናገሩት ብቻ ሳይሆን በተግባር ለወደፊት የሚታይበት ጉዳይ ስለሆነ ህዝባችን ደግሞ ይህንን ኢትዮጵያ ላ የሚሰፈነው ዲሞክራሲ የተሰፈነው ያሽ ለውጥ አንድ አካል በመሆን ችግር አላላቸው ይህን ነው እኛም ብለን ና ነው እንጂ ህዝቡ ይገነጠል ወረን ሲገነጠል ብለን ይሄ ፖለቲካ ደግሞ የሚያዋጣን ጉዳይ አለ እና ህዝቡ ራሱ የራሱን እድል እንዲጠየቅና የራሳቸውን እንዲወስኑ ነው ዋና አላማቸው። እና ይህንን አሁን መልስ ብኝለት ይመስለኛል አቶ ዶክተር አብይ አህመድ ይህንን አሁን የተናገሩት የተለያዩ ንግግሮች ስናዳምጥ እና ስንከታተል ብትግኗ የተከታተል ስሎ ችግሩ በቀላሉ ሊፈታ ይችላል ብለን ነው ይህንን ተግባራዊ ከሆነ ነው ብለን ምናል ነው እና ለወደፊቱም አብረ መኖርና ሰላም ሲሰፈን የሚደረግበት ሁኔታዎች የሰመቻቸው ስለሆነ ግና ህዝቡ ራሱ ካልተረገጠ ፍቺ ካገኘ ዲሞክራሲ ካገኘ ይብሮ ትካት የለም። ግን ህዝቡ ከጥንት ጀምሮ እስከዛሬ ድረስ ምንም ነት ኢትዮጵያስ ናቸው። ምክንያቱም ከሰሜን ይመጡን የነበረው ጦር ህዝቡ እንዲረገጥ ይጮቀ ነበረ። ህዝቡ ምንም አይነት የኢትዮጵያነት ስሜት ስለ ብዙ ሁኔታዎች ቁታቸው ያዛት ብዙ ህዝብ ከተሰጣቸው እና መሪ ተናገሮችን ቃላቶች ተግባራዊ ከሆኑ ወደፊቱ ምንም ችግር ከተፈጠሩ ህዝቡ ራሱ የራሱ ህግ ከወሰነ ያው ይሮጥበት ምክንያት የለም። እኛ ደግሞ ህዝቡ ይህን ማድረግ አለባችሁ ብለን ምቶ ህዝቡ ነው ምቶ የህዝቡ ጉዳይ ስለሆነ ህዝቡ የራሱን እድል በራሱ እንዲወስን ነው ዋና አላማቸው።
በዚህ አይነቱ የኦብነግና የሌሎችም ለኢትዮጵያ መንግስታዊነትና ሉዓላዊ አንድነት እውቅና የማይሰጡ ድርጅቶችን አስመልክቶ ሻለቃ ዳዊት ሲናገሩ ቀድመው ኢትዮጵያንም ኢትዮጵያዊነታቸውንም መቀበል አለባቸው ይላሉ። ሻለቃ ዳዊት የቀድሞው ዲፕሎማትና የመንግስት ባለስልጣን አሁን የግጭት ጉዳዮች ተንታኝና መፍትሄ ተቋሚ።
ተነስ ግደለው ቁረጠው አጥፋ ቀጥቅጠው እስካላሉ ድረስና አማራጩ ለዚህ ህዝብ የሚያስፈልገው አማራጭ ይሄ ነው ብለው በሰላም እስካስተማሩ ድረስ ችግር አለው እንዴ? ለመግባት ኢትዮጵያዊነትን መቀበልና ለመቀበል እንደ ቅድመ ሁኔታ ማስቀመጥ አስፈላጊ ነው ብለው ያምናሉ?
እሺ፣ አሁን ለምሳሌ ኦብነግን እንውሰድ። ኦብነግን ይወሰድን እንደሆነ እስከ ትላንት ወዲያ ጽሁፋቸው ጉግል ቢደረግም ይታያል፣ በሩቱ በየቦታም ይወጣል። ኢትዮጵያ ኮሎኒያሊስት ነች፣ ኢትዮጵያ ጨቁናናለች፣ ከኢትዮጵያ ነጻ መውጣት አለብን፣ ትግላችን የነጻነት ጥያቄ ነው ብለው እስከ ትላንት ወዲያ ድረስ የሚጽፉ ኮንሲስተንትሊ ሶማሌ ነጻ ከወጣችበት ጊዜ ጀምሮ ይሄን ሲናገሩ በተግባርም ሲያሳዩ የነበሩ አገሮች ናቸው። 150,000 ወታደር የኢትዮጵያ ወታደር ሞቷል በእነሱ ወረራ ምክንያት። ከዛ ወዲያው እንኳን ሲያድ ባሬ ከወደቀ እንኳን አቋማቸው አልተለወጠም። ያ አቋም ነው ያልቻለ በአንድ ጽሁፍ ላይ ማስረጃዎቹ ሁሉ አቅርቤያለሁኝ። ከዚህ ግሩፕ ጋር አብሮ መሰለፍ ኢትዮጵያ ውስጥ እንዲገባና እንዲሰራ መፍቀድ ኮንዲሽን ያስፈልገዋል። እነሱ ራሳቸው ኢትዮጵያዊነትን አልተቀበሉም፣ ከአፋቸው ይናገሩት እንጂ ጽሁፋቸው በሞላ የሚያሳየው ይሄንን። ስለዚህ ይሄ በኮንዲሽን ነው መግባት ያለበት። አለቅድመ ሁኔታ ሊገቡ አይችሉም፣ ኢትዮጵያ ውስጥ ኦፐሬት ማድረግ አይችሉም። ያን አቋማቸውን በግልጽ አውግዘው ኢትዮጵያውያንን ብለው ከገቡ ኦፍኮርስ ኢትዮጵያውያን ናቸው።
በእርሶ እምነት የግድ ኢትዮጵያዊነትን በቅድሚያ መቀበል አለባቸው ነው የሚሉኝ? ኢትዮጵያ ውስጥ ገብተው ለመነቃነቅ
ኢትዮጵያ አይደለሁም እኮ እነሱ ናቸው እኮ ኢትዮጵያዊ አይደለሁም ብለህ ኢትዮጵያን ስትታገል የነበርክ ኢትዮጵያ ውስጥ መግባት ትችላለህ እንዴ?
ክቡራትና ክቡራን አድማጮች ይህንን ሙሉ ዘገባ በዌብሳይታችንና በፌስቡክ ገጻችን ማግኘት ትችላላችሁ። የዛሬ ወሩ የአስመራ ስምምነት የተፈረመው በኢትዮጵያ የውጭ ጉዳይ ሚኒስትር ወርቅነህ ገበየሁና በኦብነግ ሊቀመንበር አድሚራል መሐመድ ኦማን ኦስማን ነበር። ሰላም
አድማጮች፣ የፕሮግራም ማሳሰቢያ ያለን የኢትዮጵያ መንግስት በሙስና ፈጻሚዎች ላይ የሚወስደውን እርምጃ የዘገየ የሚሉ እንዳሉ ሁሉ መታሰርም የለባቸውም የሚሉ አሉ። ውይይት ይኖረናል። ተወያዮቹን በነገ እናስተዋውቃቸዋለን። ደውሉልን። ስልካችን 202-205-9942 የውስጥ መስመር 14 ወይም ደግሞ በሆርን አት ቪኦኤ ኒውስ ዳት ካም እንዲሁም አማሪክ ፌስቡክ ላይ እንድትሳተፉ እንጋብዛለን። በሙስና ዙሪያ እንግዶች ጋብዘናል።
አድማጮች የምሽቱ ፕሮግራማችን እዚህ ላይ ተጠናቀቀ። ነገ እስከምንገናኝ ሰላም፣ ደህና ደሩ። አሁን ትግርኛ ይቀጥላል። Thank you.